የውጭ ምንዛሬ ተመን ከዛሬ ሰኞ ጀምሮ በገበያ ስርዓት እንዲመራ የኢትዮጵያ መንግስት ውሳኔ አሳልፏል። ይህን ተከትሎ ባንኮች የውጭ ምንዛሬ ዋጋን ከፍ አድርገዋል። መንግስት በገበያ ወደሚወሰን የውጭ ምንዛሬ ስርዓት መሸጋገር በርካታ ኢኮኖሚያዊ ጥቅሞችን ያስገኛል ቢልም አስተያየታቸውን የሰጡ የምጣኔ ሀብት ባለሙያዎች ግን ቢያንስ ለአጭር ጊዜ ጉዳቱ ያመዝናል ይላሉ። የረጅም ጊዜ ውጤታማነቱ ደግሞ በአገሪቱ መረጋጋትና በመንግስት ፖሊሲ ላይ እንደሚመሰረትም ነግረውናል። ኬኔዲ አባተ በዚህ ጉዳይ የተከታዩን አዘጋጅቷል።
የኢትዮጵያ መንግስት የማክሮ ኢኮኖሚ ማሻሻያ ፕሮግራም ፖሊሲውን ትናንት እሁድ 21 ቀን 2016 ዓ.ም ይፋ አድርጓል። የማክሮ ኢኮኖሚ ማሻሻያ ፕሮግራሙ ቁልፍ ዓላማዎችና ግቦች ከተባሉት 5 ነጥቦች ውስጥ የውጭ ምንዛሬ መዛባትን ማስተካከል ቀዳሚው ነው። በዚህም የውጭ ምንዛሬ ተመን በባንኮችና በደንበኞቻቸው መካከል ወደሚወሰንበት የገበያ ስርዓት እንዲሸጋገር ተወስኗል። በማሻሻያ ፕሮግራሙ ምንዛሬው በገበያ እንዲመራ ከመወሰን ጋራ ከዛሬ ሰኞ ሐምሌ 22 ቀን 2016 ዓ.ም ተመረጠ ጀምሮ ተግባራዊ እንዲደረግ የተወሰነውን የውጭ ምንዛሬ ማሻሻያ ጨምሮ 13 የፖሊሲ ለውጦች የተካተቱ ሲሆን የኢትዮጵያ ብሔራዊ ባንክ ሚና ገበያውን በማረጋጋት ላይ ያተኮረ እንደሚሆን ተደንግጓል። መንግስት ይፋ ያደረገውን ገበያ መር የውጭ ምንዛሬ ተመን በተመለከተ ተጨማሪ ማብራሪያ ለማግኘት በብሔራዊ ባንክ ገዥ ማሞ ምህረቱ የእጅ ስልክ ላይ ደውለን ስልካቸው ባለመነሳቱ ሊሳካልን አልቻለም። ሆኖም በባንኩ ድረገጽ በወጣው መግለጫቸው ላይ እርምጃው በርካታ ኢኮኖሚያዊ ጥቅሞችን እንደሚያስገኝ ተናግረዋል። ከነዚህም መካከል የሚከተለው ይገኛል።
የውጭ ምንዛሬ ማሻሻያ ማድረጋችን የውጭ ኢንቨስተሮችን በመሳብ የውጭ ቀጥታ ኢንቨስትመንትን በማሳደግ የንግድ ስርዓታችንም ከአጎራባችንና ከአቻ ሀገራት ጋር የተጣጣመ እንዲሆን በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል።
በጉዳዩ ላይ ለአሜሪካ ድምጽ አስተያየታቸውን የሰጡት የኢትዮጵያ ኢኮኖሚክስ አሶሲዬሽን የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹና የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገና የማክሮ ኢኮኖሚ ማሻሻያው አካል የሆነው የውጭ ምንዛሬ ተመንን በገበያ የመምራት ውሳኔ በአጭር ጊዜ ውስጥ ከሚኖረው ጠቀሜታ ይልቅ አሉታዊ ተጽዕኖ እንደሚጎላ ይገልጻሉ። ምንም እንኳን ውሳኔው የሚጠበቅ ቢሆንም ጊዜውን የዋጀ አይደለም የሚሉት ዶክተር ደግዬ ጎሹ ስለ ተጽዕኖ ያስረዳሉ።
ሪፎርም አካሄዱ በጣም ጥሩ ሆኖ ሳለ አሁን ትልቁ ችግር ታይሚንጉ ነው። ጊዜው በጣም ጥሩ አይደለም በኢትዮጵያ ማለት ነው። ዋናው ነገር ምንድን ነው? ትልቅ የሆነ ሞቲቬሽኑ ይሄ ቢሆንም ብድርን ማግኘት፣ የውጭ ምንዛሬን አስተካክሎ ዓለም አቀፍ የገንዘብ ተቋማት የሚፈልጉትን ቅድመ ሁኔታ ሟልቶ ማግኘት ነው። ጥሩ ነው ማግኘቱም፣ ምክንያቱም የልማት ፍላጎታችንን ፋይናንስ ለማድረግ ስለሚረዳን። ትልቁ ችግር አሁን ያለው ማክሮ ኢኮኖሚ መዛባቱ በጣም ከፍተኛ ደረጃ ደረሰበት ላይ የተወሰነ ነገር ልንገርም። ከ2015 ላይ ብቻ ወስደን እንደ አውሮፓ አቆጣጠር ጥቅል ምርት በ2015 ዋጋ ሲሰላ ማለት ነው እስከ 2023 ድረስ ጥቅል ምርት በ34% ቀንሷል። የኢትዮጵያ አሁን ባለው ሁኔታ በዚህ ቅርብ ጊዜ ውስጥ ዋጋ እየቀነሰ ነው። ማክሮ ኢኮኖሚ ስቴቢሊቲ የሚመስላቸው አሉ፣ መንግስትም በዚህ አመርክ ይገዛል አይደለም። ሁለቱም አቅርቦትም ፍላጎትም ኮንትራክት እያደረጉ ስለሆነ ነው። አሁን ወደፊት በዋጋ ቅናሽ ሊታይ ይችላል። ለምን? በአቅራቢ ችግሩ ከአቅርቦት በኩል ያለው ስለተፈታ ሳይሆን አሁን ዋጋ የሚቀነስ ከሆነ የዜጎች የመግዛት አቅም እየቀነሰ ምንጊዜም እንደዚህ አይነት እርምጃ ሞኔታሪ ፖሊሲ ከኤክስቼንጅ ጋር የተያዙ ነገሮች ሲወሰዱ ኢኮኖሚው ትንሽ በተሻለ በአንጻራዊነት በተረጋጋበት መንገድ ቢሆን ችግሩ እንዳይባባስ ያደርጋል። አሁን ግን ችግሩ በከፍተኛ ደረጃ ሊባባስ ይችላል። በአጭር ጊዜ ውስጥ የሚመጣውን ሁሉ እንዳመጣጡ ለመፍታት የሚያስችል የፖሊሲ እርምጃ መውሰድ ያስፈልጋል።
ሌላው የምጣኔ ሀብት ተንታኝ አቶ ክቡር ገና ደግሞ ስለ ተጽዕኖው እንደሚከተለው ይገልጻሉ።
በተለይ በአጭር ጊዜ ውስጥ አሁን ለሚቀጥሉት ወራት ማለት እንችላለን፣ ወይም አመት ወይም 2 አመት ነገሮች እንደገና ተስተካክለው አሁን የሚመጣው በነገራችን ላይ የሚመጣው ብድር የተባለው አንዴ አይመጣም። $10 ቢሊዮን የሚመጣው የተወሰነ ስራዎች በሚሰሩበት ጊዜ ለዛ ስራ ማሰሪያው እየተቆረጠ የሚሰጥ አብዛኛው ደግሞ እንዳውም ዕዳ ለመክፈል የቀረበ ነው። ከዚህ በፊት ያሉትን ዕዳዎች የምንከፍልበት ወቅት እየተቃረበ ስለሆነ ሌላው ከጥቁር ገበያ ለመውጣት ስለተፈለገ ወደ ባንኮቹ ጋር እንዲሄዱ እና ባንኮችም የፎረን ከረንሲ አቅማቸው የተገኘው ብድር ከፍ እንዲል ስለተፈለገ ነው። ያም ቢሆን ሊያመጣ የሚችለው ጥሩ ውጤት ወደፊት ነው እንጂ ዛሬውኑ ነገና ከነገ ወዲያ ሊሆን አይችልም።
የማክሮ ኢኮኖሚ ሪፎርሙ አካል የሆነው የውጭ ምንዛሬ ተመንን በገበያ እንዲመራ ማድረግ በረጅም ጊዜ የሚኖረው ተጽዕኖ በአገር ውስጥ የሰላምና መረጋጋት ሁኔታ እንዲሁም በመንግስት የፖሊሲ አቅጣጫ የሚወሰን እንደሆነ ማስተያየት ሰጪዎቹ አመልክተዋል። ባለፉት ጊዜያት የነበሩ የብርን አቅም የማዳከም እርምጃዎች በኢትዮጵያ የዋጋ ንረትንና ሌሎች ኢኮኖሚያዊ ችግሮችን ማስከተላቸውን ያስታወሱት የኢትዮጵያ ኢኮኖሚክስ አሶሲኤሽን የምርምርና ፖሊሲ ትንተና ዳይሬክተር ዶክተር ደግዬ ጎሹ በአቅርቦት ጉዳይ ላይ ትኩረት እንደሚያስፈልግ ያብራራሉ።
ባለፈው ኤክስፒሪያንሳችን እኛ ሰርተናል። ኢትዮጵያ ዲቫሉዌሽን ካለፈው ድምዳችን ምን ጥቅም አስገኝቷል? ብዙ አራት ጊዜ ዲቫሉዌሽን ተካረ ባለፉት 2-3 አመታት ማለት ነው። ዲቫሉ ባረቁጥር የውጭ ምንዛሬ ዲፊሲታችን እየጨመረ ነው የመጣው ባለፈው ኤክስፒሪያንሳችን ማለት ነው። ሌላው ከሁሉም በላይ ደግሞ የዋጋ ግሽበትን በከፍተኛ ሬት አባብሶ የነበሩ ናቸው። ኢምፖርትም ኤክስፖርትም እየቀነሰ ነው የመጣው ዲቫሉ ባረገም ቁጥር። ምክንያቱም እኛ ኢምፖርት ዲፔንደንት ካንትሪ ስለሆነ ኤክስፖርት ርካሽ ሆናል ሆነ ለውጥ አያመጣም። ይሄን በተግባር አይተነዋል። ሌላው ኢምፖርት የምናረጋቸው ሸቀጦች አሁን ባለው ሁኔታ በጣም ከአቅማችን በላይ ስለሆነ መሰረታዊ የሆኑ የግብአቶችን እንኳን ለመግዛት የምንቸገርበት ይሄ በጣም አስቸጋሪ ሁኔታ ይኖራል። በረጅም እና በመካከለኛ ጊዜ እንግዲህ የሚሆነው የማምረት አቅሞችን ማሳደግ ኢንስቴብል በሆነ ጉዳይ በሁኔታ ላይ እንዲህ አይነት ሪፎርም ካካሄድክ የሚያመጣውን ጣጣ ለመሸከምና ለመወጣት መፍትሄዎቹን በደንብ ማዘጋጀት የሚጠይቅ ነው።
የአፍሪካ ንግድ ምክር ቤቶች ዋና አስተዳዳሪ አቶ ክቡር ገናም እንዲሁ እርምጃው በረጅም ጊዜ ውስጥ ውጤታማ እንዲሆን ካስፈለገ የዛሬዋ ኢትዮጵያ መልክ ሊቀየር ይገባል ባይ ናቸው።
ተለያዩ መስተካከል ያለባቸው መጀመሪያ ለንግድ እና ለኢንቨስትመንት የሚሆን አገር ነው ወይ ነው። ምክንያቱም ዛሬ አንድ ኢንቨስተር ኢትዮጵያ ውስጥ ለመምጣት ከኬንያ የተሻለ ትርፍ አገኛለሁ ወይም ደግሞ ከአርጀንቲና የተሻለ ትርፍ አገኛለሁ ብሎ ካመነ ነው የሚመጣው። ያንንም ለማድረግ አሁን ባለንበት ሁኔታ መስተካከል ያለባቸው ሁኔታዎች አሉ። የሰላም ሁኔታ አለ። የህግ የበላይነት የመከበር ሁኔታ አለ። የሀገሪቷ የደከሙ ወይም ደግሞ በጦርነቱ ምክንያት የተጎዱ ኢንዱስትሪዎችም ኩባንያዎችም እንደገና መገንባት ይኖርብናል። ትምህርት ቤቶች እንደገና መገንባት ይኖርባቸዋል እና ብዙ ስራ ይጠብቃል ወደ ትርፍ አለም ለመምጣት ማለት ነው። እና ስለዚህ ወደፊት የመንግስት ፖሊሲና የመንግስት አሰራር ይወስነዋል። በአብዛኛው
መንግስት ማሻሻያውን ተከትሎ ሊከሰቱ የሚችሉ አሉታዊ ተጽዕኖዎችን ለመቀነስ የሚያስችሉ እርምጃዎችን እንደሚወስድ የተናገሩት የብሔራዊ ባንክ ገዥ ማሞ ምህረቱ ድጎማና የደሞዝ ጭማሪ ከነዚህ መካከል እንደሆኑ ጠቅሰዋል።
በህዝቡ በተለይም ዝቅተኛ ገቢ ባላቸው ዜጎች ላይ ሊደርስ የሚችለውን ጫና ለማቃለል መንግስት ከውጪ የሚገቡ የአንዳንድ መሰረታዊ ሸቀጦችን ዋጋ በጊዜያዊነት ለመደጎም ወስኗል። በዋጋ ንረት ምክንያት የደረሰውንና ሊደርስ የሚችለውን ጫና ለማርገብ ሲባል ያለውን የገንዘብ ምንጭ በመጠቀምና የመንግስት የበጀት ጉድለት በማይባብስ መልኩ የመንግስት ሰራተኞች ደሞዝ እንዲጨመር እቅድ ተይዟል።
መንግስት የኢኮኖሚ ሪፎርሙ የሚያመጣውን ተጽዕኖ ለመቀነስ እወስዳለሁ ያለው እርምጃ ጠቃሚ መሆኑን የሚገልጹት አቶ ክቡር ገና ነገር ግን ፈታኝ በመሆኑ በጥንቃቄ መመራት እንዳለበት ይመክራሉ። ዶክተር ደግዬ ጎሹ በበኩላቸው መንግስት የድጎማ እርምጃዎችን የመውሰድ አቅም እንደሌለው ይናገራሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከፍ ማድረግ የጀመሩ ሲሆን የኢትዮጵያ ንግድ ባንክ ከሶስት ቀናት በፊት ባለፈው ሳምንት አርብ የአሜሪካ ዶላርን በሚገዛበት የብር መጠን ላይ ከ17 ብር በላይ በመጨመር ዛሬ የ1 ዶላር መግዣ ዋጋውን 74 ብር ከ73 ሳንቲም አድርሷል። የዶላር መሸጫ ዋጋውንም በተመሳሳይ ከ17 ብር በላይ አድርጎ 76 ብር ከ2 ሳንቲም አድርጓል። መንግስታዊውን ባንክ ተከትሎ ከግሎቹ የአዋሽና የኦሮሚያ ህብረት ስራ ባንኮችም ተመሳሳይነት ያለው የምንዛሬ ተመንን ይፋ አድርገዋል። ብሔራዊ ባንክ ከምንዛሬ ተመን እጁን ማውጣቱን ተከትሎ የምንዛሬ ተመኑ በገበያው ሁኔታ እየተመራ ከፍም ዝቅም እያለ ሊቀጥል እንደሚችል ተንታኞች አመልክተዋል። የብሔራዊ ባንክ ገዢው ማሞ ምህረቱ የሽግግር ወቅት ወጪዎችንና የውጭ ምንዛሬ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ 10.7 ቢሊዮን ዶላር የሚገመት የገንዘብ ድጋፍ ከውጭ አጋሮች ተገኝቷል ብለዋል። ይህ የገንዘብ ድጋፍ ከዓለም የገንዘብ ድርጅት ከዓለም ባንክና ከአበዳሪዎች የሚገኘውን እንደሚጨምርም የገለጹት አቶ ማሞ ነገር ግን በማዕከላዊ ባንክ ተቀማጭና በሁለትዮሽ የገንዘብ ልውውጥ መልክ ይመጣል ያሉት 2.8 ቢሊዮን የአሜሪካ ዶላር እንዲሁም ከዓለም ባንክ ከዓለም አቀፍ ፋይናንስ ኮርፖሬሽን እና ከሌሎች ባለብዙ ወገኖች ይገኛል ተብሎ የሚጠበቀውና በሂደት ጉዳዩ ከሚመለከታቸው አካላት ይፋ የሚደረገውን ተጨማሪ የገንዘብ ድጋፍ አያካትትም ሲሉ አክለዋል። እርሳቸው ተገኘ ያሉትን የገንዘብ ድጋፍና ብድር በሚመለከት ከዓለም የገንዘብ ተቋማት በኩል ግን የዜና እስከተጠናቀረበት ሰዓት ድረስ በይፋ የተገለጸ ነገር የለም። በተያያዘ ዩናይትድ ስቴትስ የኢትዮጵያ መንግስት የውጭ ምንዛሬ በገበያ እንዲመራ ያሳለፈውን ውሳኔ እንደምትደግፍ አስታውቃለች። በኢትዮጵያ የሀገሪቱ ኤምባሲ ባወጣው አጭር መግለጫ ገበያ መር የውጭ ምንዛሬ ከባድ ቢሆንም የማክሮ ኢኮኖሚ መዛባትን ለመቅረፍ ለኢትዮጵያ ውጤታማ እርምጃ ነው ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።